ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በመተላለፍ ላይ የሚገኘው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። የጸጋዬ ድምፅ የአማርኛ መሰናዶ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት የሚያስተላልፈው ፕሮግራም ቀጥሏል። ፕሮግራሙን የምመራው እኔ ስርጉተ ስላሴ ሰብለ ህይወት ነኝ። ከዚህ ቀጥሎ ደግሞ የምናዳምጠው የኢትዮጵያ ፖለቲካና እኛን እንዴት እንዳየሁት እንደምመለከተው ይሆናል። አብረን እንሁን። እግዚአብሔር ቢፈቅድና ቢወድ እንደ ቀደምቶቹ እንደ እቴጌ ጣይቱ ብርሃን ዘኢትዮጵያ፣ እንደ ንግስት ምንትዋብ፣ እንደ እቴጌ ተዋቡ፣ እንደ እቴጌ ሰብለ ወንጌል ያሉ ብልህ ሊቃን ለኢትዮጵያ ይሰጥ ነበረ እግዚአብሔር። አሁንም በእግዚአብሔር ተስፋ አይቆረጥም፣ እንጠብቀዋለን። ይህ ስዊዘርላንድ ዙሪክ ክፍለ ሀገር በ97.5 መካከለኛ ሞገድ በራዲዮ ሎራ በመተላለፍ ላይ የሚገኘው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በወር ሁለት ጊዜ የሚቀርብ ሀገራዊ ራዲዮ ፕሮግራም ነው። ፕሮግራሙን አዘጋጅቼ የማቀርብላችሁን የስርጉተ ስላሴ ሰብለ ህይወት ነኝ። የኔ ክብሮች አብራችሁኝ ሆኑ። ዛሬ በተለያዩ መሰናዶች ነው። ኢትዮጵያ እያዘነች ነው። ኢትዮጵያ ሀገራችን ከፍቷታል። ኢትዮጵያ ሀገራችን ሆድ ብሷታል። ኢትዮጵያ ሀገራችን አንገቷን ደፍታለች። ኢትዮጵያ ሀገራችን ታማለች። እሷ ብቻ አይደለም የታመመችው፣ እሷ ብቻ አይደለም ያዘነችው፣ ሁላችንም ብስል ከቀሊል ሳይን ታመናል። ሁላችንም ደክመናል። ኢትዮጵያ በተፈጥሮዋ ተፈጥሯዊ ናት። ስትመሰረትም አመሰራረቷ ተፈጥሯዊ ነው። ከተፈጥሮ ውጪ በሆኑ በእሷ ልክ ሊሆኑ ባልቻሉ ሁነቶች ኢትዮጵያ ሀገራችን እየታመሰች ተቸግራ ትገኛለች። ቀደም ባለው ዘመን ኢትዮጵያ ለአፍሪካ አንከር፣ ኢትዮጵያ የአፍሪካ ቀንድ፣ ኢትዮጵያ የአፍሪካ ተምሳሌት፣ ኢትዮጵያ የጥቁር ሕዝቦች ተስፋ ማገርና ዋልታ የሆነች ሀገር ነበረች። ዛሬ ባለው ትውልድ ግን የኢትዮጵያ ተፈጥሮና እኛ ልንመጣጠን ባለመቻላችን፣ ኢትዮጵያ ስለከበደችን፣ ኢትዮጵያ በዓለም አቀፉ ማህበረሰብ የነበራትን ክብርና ልዕልና ዝቅ እያለ ይታያል። በሌላ በኩል በሀገር ውስጥም ቢሆን የኢትዮጵያ ትውፊት፣ ባህል፣ ታሪክ፣ ነባር ቅርስ፣ ነባር እርስት፣ ነባር የእኛነት የሆኑ ቀንዲሎቻችን ሁሉ አንገት እንዲደፉ የተደረገ ነው። አፍሪካውያን በእኛ ይመካሉ፣ ይኮራሉ፣ ተስፋ ያደርጋሉ። እኛ ደግሞ በነበረን ባለን መሰረት ቀደምትነት እናፍራለን፣ አንገት እንደፋለን፣ ከዛም አልፎ ፍርስርስ እናደርገዋለን። አዲስ አበባ እየፈረሰች ነው ነው የሚባለው። ስለ አዲስ አበባ ቆመው ሊመሰክሩ ሊናገሩ የሚችሉ ትውፊቶች እየፈረሱ ነው። መቼም በታሪክ በዓለም ታሪክ የራሱን ታሪክ የሚያጠፋ የሚደመስስ ስርዓት ታይቶ አይታወቅም። የሌለውን አለኝ እያለ ሲቀጣጥል ይውላል ሌላው አገር። በኢትዮጵያ ደግሞ ያለን ነገር አልይህ ሆኗል። ነገር አለሙ ለምን እግዚአብሔር ይወቀው። ለእኔ ይሄ የማንነት ቀውስ ይመስለኛል። የማንነት ቀውስ ያላቸው ሰብናዎች ያልተረጋጉ ናቸው። ስለዚህ ኢትዮጵያውያን ወደ ራሳችን መመለስ ግድ ይለናል፣ ወደ ተፈጥሯችን። ኢትዮጵያ ራሷ ተፈጥሮ ናትና በከፉ ነገሮች ላይ ከማተኮር ይልቅ በመልካም ነገር ማተኮር፣ የተሰራውን ነገር ከማፍረስ ይልቅ የተሰራውን ነገር ከብክቦ አደራጅቶ አርሞና አስተካክሎ ለቀጣይ ትውልድ ማድረስ ይገባ ነበር። የሚታየውና የሚደመጠው ግን የተገላቢጦሽ ሆኗል። ኢትዮጵያ የለቅሶ፣ የዋይታ፣ የሐዘን፣ የመፈናቀል አውድ እየሆነች ነው ያለችው። አቅም ያላቸው በርካታ ኢትዮጵያውያን አሉ፣ የተማሩም በተፈጥሯቸውም ሊቅ የሆኑ ግን መድረኩን አላገኙም። ስለዚህም የኢትዮጵያን መከፋት ተጋርተው መከፋቷን ለማስቀረት በሚደረገው ትግል ተሳትፎ ለማድረግ አልቻሉ እንጂ በዓለም ያሉ የኢትዮጵያውያን ሊቃውንት ሊሂቃን እጅግ በርካታ ናቸው። በሌላ በኩል ሀገር ያበጀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከፍተኛ ችግር ውስጥ ነው ያለችው። ለሷ የጨለማ ዘመን ባልለው ግራጫማ ዘመን ነው ማለት ይቻላል። ክብሯ፣ ልዕልናዋ፣ አቅሟ፣ ብቃቷ ከፍተኛ ችግር ውስጥ ገብቷል እና ነገ ኢትዮጵያ ስትታሰብ አሁንም አየሩ ግራጫማ ሆኖ ነው እኔ ማየው። እርግጥ ነው ልብ ለሰጠው ሕሊናውን ብሩህ አድርጎ ለፈጠረው እዝነ ልቦናው ለመልካምነት፣ ለቅንነት፣ ለተሰናዳ ዜጋ አሁንም ኢትዮጵያን ለማዳን ይቻላል ብዬ አስባለሁ። ሁሉም ወድቆ ነው የሚነሳ እና ከወደቅንበት ልንነሳ እንችላለን። ነገር ግን በሁሉም ፈቃድ ሲኖር ነው። በገዢው ስርዓት በጠቅላይ ሚኒስትር አብይ አህመድ አገዛዝ ስህተቶችን፣ ድክመቶችን ለማረም ፈቃድ መገኘት አለበት። በጠቅላላ 50 ዓመት ሙሉ የኢትዮጵያ የፖለቲካ ስርዓት የውራጅ ስርዓት ነው። በትውስት ነው ኢትዮጵያ ስትተዳደር የቆየችው የኖረችው በውራጅ ርዕዮተ ዓለም። ለዚህም ነው ካለተፈጥሮዋ ስለሆነ ሁልጊዜ ታቶ ዥግራ የሆነው። ፖለቲከኞች ይለፋሉ፣ ይደክማሉ፣ አዳዲስ ፓርቲ ያደራጃሉ፣ ያደራጁት ይፈርሳል፣ ሌላ አዲስ ደግሞ ያደራጃሉ። ጠብ ያለ ነገር የለም። በመሀል 50 ዓመት ሙሉ ትውልዱ ታጨደ። የትውልዱ ጣፈንታ ቄራ ሆነ። ሞት፣ ስደት፣ መፈናቀል፣ ስጋት፣ ፍርሃት፣ ብቸኝነት፣ መገለል ሆነ የትውልዱ ጣፋንታ። አሁን ዘመኑ የትውልዱ ነው፣ የአዲሱ ትውልድ ነው። ከኛ ለሚቀጥለው ትውልድ ኢትዮጵያ ለነሱ ልትሰጥ ይገባ ነበር። ነገር ግን አሁንም አልሆነም። ወጣቶቹ የሚችሉት የሚሞግቱት እስር ቤት ናቸው። በተለይ የአማራ ሊሂቃን የአማራ ሊቃውንት በሙሉ በሙሉ እንኳን ባልን በአብዛኛው እስር ቤት ናቸው። ከ20 ሺህ በላይ የአማራ እስረኛ አለ ነው የሚባለው። ከሁሉ በላይ ፍርሃት ነግሷል፣ ስጋት ነግሷል። በፍርሃቱና በስጋቱ መሀል ደግሞ የሚመጣ ሌላ በሽታ ይኖራል። ያም የስነ ልቦና ቀውስ። ያም ማዳን ደግሞ አይቻልም። ኢትዮጵያ በስነ ልቦና ያላት ሙያተኛ ምን ያህል እንደሆነ አላውቅም። እኔ ሁሉም የስነ ልቦና ተጠቂ ከሆነ እንደ ሀገር በጣም የሚያሳስብ ነው የሚሆነው። ምክንያቱም የመኖር ዋስትና የለም ኢትዮጵያ ውስጥ እና የሚያስፈራ ነገር ነው ያለው፣ የሚከብድ ነገር ነው ያለው። ስለዚህ ጠቅላይ ሚኒስትር አብይ አህመድ በዘመናቸው ያለውን ስጋትና ፍርሃት ከህዝቡ ትከሻ ላይ ከህዝቡ ህሊና እንዲወጣ እንዲወገድ ማድረግ ያለባቸው ይመስለኛል። ቀዳሚ ተጠያቂ እሳቸው ናቸውና፣ ምክንያቱም ስልጣኑ ለእሳቸው ነው። ከእሳቸው ቀጥሎ የሚጠየቀው ካቢኔው ነው። ከካቢኔው ቀጥሎ የሚጠየቀው ደግሞ ፓርላማው ነው። እነዚህ አካላት ወደ ራሳቸው ተመልሰው ትውልዳዊ ድርሻቸውን በመወጣትና ባለመወጣት መካከል ያለውን ነገር ማስታረቅ ያለባቸው ይመስለኛል። የሚደመጠው ልቅ የሆነ ነገር አናርኪዝም ሰፍኖ እንዳለ ነው። በጣም ከባድ ሁኔታ ነው ያለው ኢትዮጵያ። የኑሮ ውድነቱም የገንዘብ የመግዛት አቅሙም ዝቅተኛ ሆኗል። የኑሮ ውድነቱም በጣም ከባድ ነው የሚባለው። ከሁሉ በላይ ሰላም ስለሌለ ዜጎች ከአንድ ቦታ ወደ አንዱ ቦታ ተዘዋውሮ ቤተሰብ ለመጠየቅ፣ ለመስራት፣ ለመነገድ፣ ሃይማኖታዊ አገልግሎት ለማግኘት አልቻሉም ነው የሚባለው እና ኢትዮጵያ ኢመርጀንሲ ሩም እንዳለች ነው የምመለከተው። እና ኃላፊነት የሁሉም ኃላፊነት ነው። በዜግነት ውስጥ እርቦ ዜግነት የለም። በዜግነት ውስጥ ሲሶ ዜግነት የለም። ሁሉም ዜጋ ይመለከተዋል እና የሚመለከተው ዜጋ ሁሉ የሚሳተፍበት፣ የሚነጋገርበት፣ የሚወያይበት አንድ የመፍትሄ አፈላላጊ መድረክ የሚያስፈልግ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ የምክክር ኮሚሽን፣ የፍትህ ስርዓት ወዘተ የሚሉት ነገር ፌክ ነው። እውነታዊ የሆነ ተፈጥሯዊ የሆነ የሁሉም ፈቃድ ያለበት በተለይ አብዛኛው ፈቃድ ያለበት የምክክር መድረክ መፈጠር ያለበት ይመስለኛል። እርግጥ ነው የቆዩ የበለዙ የወየቡ ቂሞች አሉ፣ ቅራኔዎች አሉ፣ መከፋፋቶች፣ መበዳደሎች አሉ። ግን ከኢትዮጵያ ሉዓላዊነት በላይ ሊሆኑ አይችሉም። እነዚህ ሁሉም የይቅርታ ልብ ሊኖረው ይገባል። ሁሉም ዜጋ ዜግነቱን እንዳያጣ። አሁን እኔ ስዊዘርላንድ ነው የምኖረው፣ ግን ኢትዮጵያዊ ዜግነት ጠይቅ ኢትዮጵያዊ ላለው እና ስል በቃ የሆነ የውስጥ በቃ እርካታ ነው የሚሰማኝ። አገር አለኝ ስል፣ በዓት አለኝ፣ ባድማ አለኝ፣ ወገን አለኝ ስል የሚታየው ነገር ግን ይህን የሚደረምስ ነው። የቀደሙት ኢትዮጵያን አስረክበውናል፣ የሚችሉትን ሁሉ አድርገው። እኛ ግን ኢትዮጵያን ለማስረከብ አቅም ያጣን ይመስለኛል። አቅም አጥተናል። ከሁሉ በላይ ከኢትዮጵያዊነት ስነ ምግባር ውጭ የሆነ መዘላለፍ አለ፣ ሕግ መተላለፍ አለ፣ መደፋፈር አለ። ያ እንደኔ መታረም ያለበት ይመስለኛል። ለትውልዱ መልካም ነገር፣ አርያነት ያለው ነገር፣ አብነት ያለው ነገር የማስተላለፍ ኃላፊነት ያለብን ይመስለኛል። ደጋግሜ እንደምናገረው ኃላፊነት የሁሉም ኃላፊነት ነው እና ሁሉም እያንዳንዱ በግል ሁሉም በጋራ ስለ ሀገሩ ሊያስብ፣ ስለ ሀገሩ ሊቆረቆር፣ ስለ ሀገሩ ያለውን ድርሻ በሀሳብ ሊያካፍል ይገባል ብዬ ነው ማስበው። ሌላው ይሄ አስጨናቂ ነገሮችን የመቀነስ ነገር ሊኖር ይገባል። እውነት ለመናገር በሽተኛ ሁነናል እኮ። እኔ አሁን መቼ ልሞት እችላለሁ ብዬ ነው ማስበው። ምክንያቱም ሁልጊዜ ጭንቀት ነው፣ ሁልጊዜ ችግር ነው፣ ሁልጊዜ ሀሳብ ነው። ስለዚህ እኔ ሞቴ እንደተቃረበው ሁሉ ይሰማኛል። እኔ እውነቴን ነው የምነግራችሁ ዛሬ ሲነጋ አዲሱ ቀን ለእኔ እንደ ቤቢ ነው ማየው፣ እንደ ህፃን። ምክንያቱም ሰቀቀኑ፣ ጭንቀቱ፣ ሀዘኑ ውስጤን ጨርሶታል ማለት እችላለሁ። ብዙ ነገር ነው አምከን የያዝ ነው። በነፃነት ሀገር ነፃነት አተን ነው የምንኖረው። በጣም ተሰቃይተን ነው የምንኖረው። የሚያሰቃየን ደግሞ የሀገራችን ፖለቲካ ነው፣ የሴራ ፖለቲካ እና እንደ እኔ እንደ ስርጉተ ስላሴ እንደውም ለኢትዮጵያ ፓርቲ አያስፈልጋትም፣ የፖለቲካ ድርጅት አያስፈልጋትም ባይ ነኝ። ምክንያቱም አላወቅንበትማ፣ አላወቅንበትም፣ ፈጽሞ አላወቅንበትም። አንድ የፖለቲካ ድርጅት እኮ መርህ አለው፣ ዲሲፕሊን አለው፣ ስርዓት አለው። ለዛ ስርዓት፣ ለዛ ደንብ ለመገዛት ፈቃደኛ አይደለም የፖለቲካ ድርጅት መሪ የሚሉት ሁሉ እና ከአንድ ልብስ መቼም ካልተስማማኝ አለመስማማቱን እያወቅ ደጋግሜ አልለብሰውም፣ አውልቄ ጥለዋለሁ፣ ለሚስማማው ሰጠዋለሁ ማለት ነው። ስለዚህ የፖለቲካ ድርጅት ለኢትዮጵያ ሕልውና አደጋ ከሆነ ለምን አይቀርም? ለምን ጥንቅር አይልም? እንደ አባቶቻችን እንደ አባት አደሩ ሕግና ስርዓት ተፈጥሯዊ በሆነ ሁኔታ ለምን ኢትዮጵያ አትመራ? እኔ እንዲያውም ማስበው ሰዋዊ የሆኑ ተፈጥሯዊ የሆኑ ኢትዮጵያውያንን በጣም ስለተጎዱ የሚያጥናኑ አይዟቸው የሚሉ ርህርህና ያላቸው ወገኖቼ ነው በቲም ኢትዮጵያ ሊመሩ ይገባል ብዬ የማስበው። በቃ የታለፈበት የአምሳ ዓመት የሀዘን የትካዜ የበቀል የመጨካከን የኢጎ ዘመን እንዲጠናቀቅ ነው እኔ የምፈልገው። ተጠናቆ በቃ ልክ እንደ ዝናብ ውሃ የሆነ ስርዓት መፍጠር፣ ተፈጥሯዊ የሆነ አሁን ከሰማይ የሚወርደው ዝናብ ምንም በሽታ አያመጣባቸውም፣ ንጹህ ነው፣ ከምንም ያልተበከለ። ልክ እንደዛ የሆነ በእኔ ዘመንም ጦርነት፣ በአሁኑ ዘመንም ጦርነት፣ ነገም ደግሞ ይሄንን ጦርነት እናወርሳለን ማለት ነው። ጦርነት ሳይኖር ሲቀር መሪዎቹ መሬት ይደበድባሉ፣ ጦር አውርድ እያሉ እና ህዝብ ያልቃል፣ አካል ይጎላል፣ ቤተሰብ ይፈርሳል። የባጀው ይሄ ነው። 6 ዓመት ሙሉ ከ2010 ጀምሮ ማየው ይሄንን ነው። አሁን እኮ ህወሓት ማረኝ የሚያሰኝ ጊዜ ነው የተመጣው። እንደውም እኔ በህወሓት ስናደርግ የነበረው ትግል የቅብጠትና የቅልጣን ይሆናል። ይህንን ዘመን ጋር ስታነጻጽሩት ቢያንስ ህወሓት ዲስፕሊን ነበር፣ ድርጅቶቹን አባሎቹን የሚመራበት። ይሄ እኮ ስርዓት የሚባል ነገር የለም። በጠራራ ፀሐይ ሰው ወጥቶ አይገባም፣ ይሞታል፣ ይታፈናል፣ ይታገታል፣ ይገደላል። ማአት እኮ ነው የመጣው። ማአት 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 ምን አይነት መርገምት እንደሆነ ሊገባኝ አልቻለም። እና እኔ ከሌ ተከሌ ስተተኛ ነው፣ ከሌ ተከሌ ግድፈት ፈጽሟል ማለት አልፈልግም። ሁሉም ድርሻ ስላለው ማለት ነው። እና ሁሉም ድርሻ ስላለው ራሱን አርሞ ራሱን ኮርጆ ለራሱ ላፒስ ገዝቶ እግዚአብሔርን አላህን በጥሞና ለምኖ ወደ ልቡ ተመልሶ ይሄንን ትውልድናችን ሀገር የሚያድንበትን ነገር መፍጠር ያለብን ይመስለኛል። መወቃቀሱም፣ መወጋገሩም፣ መወነጃጀሉም፣ መዘላለፉም መቆም ያለበት ይመስለኛል። እኔ እንዲያው ቢያንስ ስንሞት ተሰነባብተን እንለያይ፣ ደህና ሰንብቺ፣ ደህና ሰንብት መባባል ይኑር። እኔ እኮ አፈር ስንቀምስም እኮ ሳንሰነባበት ሊሆን ይችላል ብዬ ነው እያሰብኩ ያለሁት እኔ አሁን። እና መራራ ጊዜ ነው አሁን ያለው ነገር፣ መራራ በቃ በጣም ጎምዛዛ የሆነ የስቅለት ዘመን ነው አሁን ያለው። መተማመን የለም፣ መፈራራት ነው፣ መጠራጠር ነው። አንድ ሰው ለሀገሩ ታማኝ ካልሆነ ለማን ታማኝ ይሆናል? ኢትዮጵያ ታማኝ ልጅ ነው ያጣችው። ኢትዮጵያ ታማኝ ቲም ነው ያጣችው። ኢትዮጵያ ጥቃት የሚያወጣ ልጅ ነው ያጣችው። እርግጥ ነው አሁን ፋኖ እየታገለ ነው፣ ደም እየተገበረ ነው። በዛም ዘርፍ ቢሆን የኢትዮጵያ ፖለቲካ የቂም የበቀል ስለሆነ ከዛ ያመልጣል ብዬ አላስብም እኔ። ከሁሉም ተገልዬ ብኖርም እንደማየው እንደማዳምጠው ተስፋው ደግሞ አድሮ ኮስምኖ ብትን እንዳይል እሰጋለሁ። እና እኔ እያንዳንዱ የኢትዮጵያ ዜጋ ከሊቅ እስከ ደቂቅ ጥሞና ሊወስድ ይገባል ብዬ ነው ማስበው። ብዙ ጸጋችን፣ ብዙ ልዕልናችን፣ ብዙ ክብራችን፣ ብዙ ልቅናችንን እያጣን ነው። ወደ ተፈጥሯችን ስንመለስ ንስሐ ገብተን ይቅርታ ጠይቀን አምላካችን ግን ለኢትዮጵያ የተሰጣት ሙሉ ጸጋ ይመለስልናል። ሙሉ ጸጋው ከተመለሰልን ዊዝደም ይኖረናል ማለት ነው። ዊዝደም ካለን ደግሞ ለውጤት ለስኬት እንበቃለን፣ ለአደራ እንበቃለን። ቀጣዩ ትውልድ አለን አለኝ የሚለው አገርና ህዝብ ባዕት እና ሉዓላዊነት ይኖረዋል ማለት ነው። እውነት ለመናገር እኔ በጣም በጣም እያዘንኩ ነው ያለሁት። በጣም 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 እያዘንኩ ነው ያለሁት በምሰማው በማየው ነገር ላይ። 6 ዓመት ሙሉ በሰበር ዜና የት ሀገር እንዲህ አስተናግዶ ያውቃል? 6 ዓመት ሙሉ መፈንቅለ መንግስት ተዘጋጀብኝ ተሰናዳብኝ በሚል ህዝብ በጀምላ የሚታሰርበት በየትኛው ዘመን በየትኛው ሀገር እንዲህ አይነት እውነት ተስተናገደ? እና ሁሉም ሰቀቀን ላይ ነው ያለው፣ ሁሉም ጭንቀት ላይ ነው ያለው፣ ሁሉም ሀሳብ ላይ ነው ያለው፣ ሁሉም ብስጭት ላይ ነው ያለው፣ ሁሉም ትካዜ ላይ ነው ያለው፣ ሁሉም ሀዘን ላይ ነው ያለው። የሚስቁ በጣም ጥቂቶች ናቸው። ሳቁም የውስጥ አይመስለኝም፣ የላይ ነው የሚመስለኝ። ምክንያቱም ተስፋ የሆነ ነገር ስለማይታይ በኢትዮጵያ መሬት። አፍሪካውያንም አዝነዋል በኛ። አፍሪካን ልትመራ የምትችል ሀገር ዛሬ በርስ በርስ ጦርነት፣ በርስ በርስ ጥላቻ፣ በርስ በርስ መገለል እየሾቀች ነው የምትገኘው ኢትዮጵያ። እኔ ሰውም እንዴት እንደሚኖር ይገርመኛል። በኪነ ጥበቡ እኮ ነው የሚኖረው። ኑሮ ውድ ነው፣ ሁለመናው ሰዓት ገብቷል ነው የሚባለው፣ ግን ህዝቡ ይኖራል። እንደገና ፖለቲካው የጥላቻ ፖለቲካ የዞቅ ፖለቲካ ነው፣ ግን ህዝቡ አሁንም ይጋባል፣ ይዋለዳል፣ አበልጅነት ይነሳል፣ ጉርብትናውን ያቀልጠዋል፣ ማህበሩን ያቀልጠዋል። ይሄ በዚህ ተመስገን ልንል ይገባል። ይሄ ትውፊታችን ኢትዮጵያን አቆይቷታል ብዬ አስባለሁኝ። እንደ ህሊና ምግብ እንደ ሰማይ ገነት መና ሆኖ እያገለገለው ነው ብዬ አስባለሁኝ እንጂ እንደ ፖለቲካው መታመስ፣ እንደ ፖለቲካው መተራመስ፣ እንደ ፖለቲካው አድመኝነት፣ እንደ ፖለቲካው የቂምና የበቀል ግጥግጥና ግርግር ቢሆን ኖሮ ኢትዮጵያ እስካሁን ድረስ ጠፍታ ነበር ማለት ይቻላል። እግዚአብሔር ይመስገን ትውፊቷ ትሩፋቷ እግዚአብሔርም ስላልቆረጠባት በኢትዮጵያ አለች አለች ነው የምንለው። አለች እኔ አለች ብዬ ነው ማምነው። ኢትዮጵያ በእውነተኛ መኖር ውስጥ ኢትዮጵያ እንድትቀጥል ለትውልድ እንድትበቃ ግን በውስጣችን ያለውን ቆሻሻ አረም የሆነ አሲድ የሆነ ብልሹ የሆነ ስነ ምግባር ማስወገድ የሚያስፈልግ ይመስለኛል። እያንዳንዱ ንስሐ መግባት አለበት። እያንዳንዱ አገሩን ለማዳን መነሳት አለበት ብዬ አስባለሁ። በቅንነት፣ በቸርነት፣ በደግነት፣ በርኅራሄ ስሜት። እርግጥ ነው ስሜት አይሸመትም፣ አይገዛም፣ ልትዋሱትም አትችሉም። እያንዳንዱ ሰው በራሱ እርምጃ ሲወስድ ነው ይሄ ሊገኝ የሚችለው። ነገን ሳስበው ይከብደኛል። ለነገ መኖሬን አላውቀውም። እኔ የአሁኗን ሰዓት ብቻ ነው የማውቀው። ነገ እኔ ልሞት እችላለሁ፣ ላልፍ እችላለሁ። ለኢትዮጵያ ነገ ግን ያው እስካለሁበት ነፍሴ ትርታይ ትርትር እስካለችበት ሰዓትና ደቂቃ እና ሰከንድ ግን አገሬን አስባታለሁ። ምንም ሳይጎልብኝ ስዊዘርላንድ የተባረከ የተቀደሰ ቸር ሩህሩህ አዛኝ አገር ነው፣ ምቹ አገር ነው። ግን በሀገሬ በሚፈሰው እንባ ባለው እንግልት ባለው ጭንቀት ምክንያት ጤናዬ ተጓሏል። የሚገለኝም ይኸው ነው። የሚገለኝም በሀገሬ ጉዳይ ያለው መከራ ነው የሚገለኝ። እና እባካችሁን ጥሞና በየጊዜው ውሰዱ። ትዕዛዝ አይደለም፣ አስተያየት ነው። ከእግዚአብሔር ጋር ከአላህ ጋር ተገናኙ። እምነት ያላችሁ መጽሐፍ ቅዱስን ቁርአንን አንብቡ። ራሳችሁን ውቀሱ። ራስን መውቀስ የመሰለ ትምህርት ቤት የለም። አገራችን በእጃችን ላይ ያለች ልታመልጠን ትችላለች እና በርካታ እህቶቻችን ልጆቻቸውን ትዳራቸውን በትነው አልፈዋል። እስር ቤትም እየማቀቁ ነው። ወንድሞቻችንም ቤት ትዳራቸውን በትነው ተሰውተዋል። እስር ቤትም እየማቀቁ ነው ያሉት። እስከ መቼ እስከ መቼ እስከ መቼ ይሄ ሞት፣ እስከ መቼ ይሄ እስር፣ እስከ መቼ ይሄ ሰቀቀን ይቀጥ። አንድ ቦታ ላይ መቆም አለበት። ለማቆም ደግሞ ኃላፊነት ያለበት ኃላፊነቱን ሊወጣ ይገባል ብዬ አስባለሁ። እንደ ቀደምቶቹ የመሆን እንደ ቀደምቶቹ ገራገር የዋህ ለስላሳና ቅን ብንሆን። እስቲ ጣይቱን ላምጣት። የሱ አምላክ ቢማልደን ብዬ ነው። ውዶቼ በመከታተል ላይ የቆያችሁት ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በጸጋይ ራዲዮ ነበር። በሚቀጥለው ጊዜ እስክንገናኝ ድረስ ፕሮግራሙን አዘጋጅቼ ያቀረብኩላችሁን የስርጉተ ስላሴ ነበርኩኝ። ደህና ሁኑ። አምላክ ይጠብቃችሁ። አሜን።